ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። አድማጮቻችን በመጽሐፍት ዓለም ዝግጅታችን የተለያዩ ታሪካዊ መጽሐፍትን አቅርበናል። በተለይ የ1928 ዓ.ም የፋሽስት ጣሊያንን ወረራ አስመልክቶ በቼክ ተወላጁ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱና በስዊድናዊው ዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ኢትዮጵያውያን ለነጻነት ያደረጉትን የጀግንነት ተጋድሎና የከፈሉትን ከባድ መስዋዕትነት ቁልጭ አድርጎ አቅርቦልናል። ይህንኑ የፋሽስት ጣሊያንን የግፍ ወረራ አስመልክቶ በኩባዊው ኮሎኔል አሌሃንድሮ ዴል ቫይ ተደርሶ በተስፋዬ መኮንን ባይለየኝ የተተረጎመውን ቀይ አንበሳ መጽሐፍ ትረካ ሰኞ ግንቦት 28 ቀን የምንጀምር መሆኑን ከወዲሁ እንገልጻለን። ለዛሬ ካቤ ጉበኛ አንድ ለናቱ መጽሐፍ ትረካ ክፍል 14ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
ታላቁና ታጋይ ጀግና ኮሎኔል አስናቀ እንግዳ ግንቦት 20 ቀን 2009 ዓ.ም ከዚህ ዓለም በሞት ተለይተዋል። ኮሎኔል አስናቀ እንግዳ ከአጼው ዘመን ጀምሮ ሶስቱንም ስርዓት የታገሉና በአገራችን ዲሞክራሲና አንድነት እውን እንዲሆን በብርቱ የጣሩ አርበኛ ነበሩ። በአጼው ዘመን በአገዛዙ ላይ ባደረጉት ተቃውሞ ለረጅም ዓመታት እስር የተዳረጉ ሲሆን የደርግን አምባገነን አገዛዝ በመቃወም ታግለዋል። በደርግ ዘመን የኢሃፓ ነጻ ባወጣው አካባቢ አገር ወዳዶችን በማስተባበርና ለትግል በማሰለፍ ከፍተኛ ጀብዱን ፈጽመዋል። የወያኔ አምባገነንና ዘረኛ አገዛዝንም ከመሰረቱ በመቃወም ከፍተኛ ትግል ያካሄዱ ሲሆን በስደት በነበሩበት በአሜሪካ በጽሑፍም ሆነ በንግግር ታጋይ ድርጅቶችን ሲመክሩና ሲያበረታቱ ኖረዋል። ኮሎኔል አስናቀ በኢትዮጵያ ሉዓላዊነት፣ በዲሞክራሲና በሕዝብ አንድነት እንዲሁም በጾታ እኩልነት ላይ ከፍተኛ እምነትና አቋም የነበራቸው ሲሆን እነዚህን የሚመለከቱ በርካታ መጽሐፎችን ጽፈው ለኢትዮጵያውያን አበርክተዋል። ለአገሩና ለወገኑ ሕይወቱን የሰጠ ታጋይ ቢሞት ሞት አይባልምና ኮሎኔል አስናቀ እንግዳ በሕይወታቸው ለአገራቸውና ለወገናቸው ያበረከቱት መልካም ተግባርና የከፈሉት መስዋዕትነት በመጪው ትውልድ እየታወሰም ለዘላለም ይኖራል። የቀብራቸው ሥነ ሥርዓት ሐሙስ ግንቦት 4 ቀን በዋሽንግተን ዲሲ ይፈጸማል። የወያኔ አገዛዝ ማክሰኞ ግንቦት 22 ቀን የኢንተርኔት አገልግሎትን የዘጋ መሆኑን ለማወቅ ተችሏል። ወያኔ ኢንተርኔት አገልግሎቱን የዘጋው ረቡዕ ግንቦት 23 ቀን የሚሰጠው የአስረኛ ክፍል ፈተና ተሰርቆ በኢንተርኔት እንዳይሰራጭ ለመከላከል የተደረገ መሆኑ የተነገረ ሲሆን እስከሚቀጥለው ሳምንት ድረስ ሳይቆይ አይቀርም የሚል ስጋት አለ። ረቡዕ ጠዋት የኢንተርኔት አገልግሎት እንደተመለሰ አንዳንድ ወገኖች የሚናገሩ ሲሆን፣ ሌሎች ደግሞ የተቋረጠው መልሶ እንዳልጀመረና ጀምሯል የተባለው እየተቆራረጠ መሆኑንም አሳውቀዋል። ባለፈው ዓመትም ፈተናዎች እንዳይሰረቁ በሚል ሰንካላ ምክንያት አገዛዙ የኢንተርኔት አገልግሎትን ማቋረጡ የሚታወቅ ሲሆን የተቃውሞ እንቅስቃሴ ከፍተኛ በነበረበት ወቅትም ለወራት ዘግቶት እንደነበር ይታወሳል። ኢትዮጵያ በኢንተርኔት አገልግሎት ከዓለም የመጨረሻዋ መሆኗም ይታወቃል። የበቆሎ ምርትን የሚያጠቃው የተምች ትል በዛባሉ አካባቢዎች ሊስፋፋ እንደሚችል የዓለም የምግብና የእርሻ ድርጅት ያለውን ስጋት ገልጿል። በአሁኑ ወቅት ይኸው የተምች ትል በኢትዮጵያ ውስጥ በ144 ወረዳዎች 53,000 ሄክታር መሬትን እንዳጠቃና እስከሚቀጥለውም መስከረም ድረስ በአፋር፣ በቤኒሻንጉልና በኦሮሞና በትግራይ አካባቢዎች ሊስፋፋ ይችላል የሚል ግምት ተወስዷል። ተምቹን ለማጥፋት በርካታ ጥረት የተደረገ መሆኑ ቢገለጽም በቀላሉ የማይጠፋ በመሆኑ ቢያንስ ስርጭቱን ለመቆጣጠር ለረጅም ጊዜ የሚያገለግል እቅድ መወሰድ አለበት ተብሏል። እስካሁን ድረስ 36,000 ሊትር የጸረ ትል ማጥፊያ በመጠቀም በ24,000 ሄክታር መሬት ላይ ያለውን የተምች ትል ለማጥፋት ቢሞከርም ትሉ በፍጥነት የመስፋፋት አቅም ስላለው ለመቆጣጠር አስቸጋሪ ሆኗልም ተብሏል። ዋና ምግቡ በቆሎ በሆነበት አካባቢ የትል መስፋፋት ከፍተኛ የምግብ ጥረት ያመጣል የሚል ስጋት አለ። በጋምቤላ የመሬት ነጠቃ ተቃዋሚ የነበሩት የ65ቱ ዓመት አዛውንት አሞታጓ በወያኔ አገዛዝ ለረጅም ዓመታት ከታሰሩ በኋላ የወያኔ ከፍተኛ ፍርድ ቤት የተከሰሱበትን የሽብርተኛ ክስ ውድቅ አድርጎ ተራ የወንጀል ክስ እንዲመሰረትባቸው የወሰነ መሆኑም ይታወቃል። ይኸው ፍርድ ቤት በዋስትና መብት ቢከለክላቸውም የፌዴራሉ ጠቅላይ ፍርድ ቤት በ50,000 ብር ዋስ ለቋቸው ጉዳያቸው ባለፈው ሳምንት ውስጥ ፍርድ ቤት ቀርቦ የመከላከያ ክርክር ያቀረበ መሆኑም ታውቋል። አሞታጓ በኬንያ የሃይማኖት ትምህርት ላይ የተማሩ መሆናቸውና መጽሐፍ ቅዱስን በአኙዋ ቋንቋ መተርጎማቸውን ገልጸው በኮምፒውተራቸው ውስጥ የተገኘው የመሬት ንጥቂያን የሚቃወም ሰነድ የተዘጋጀው አኙዋ ሰርቫይቫል በተባለ ድርጅት መሆኑና የእሳቸው አለመሆኑንም ተናግረዋል። ለረጅም ጊዜ በማዕከላዊ በጨለማ ውስጥ የታሰሩ መሆናቸው ግፍ የተሰራባቸው መሆኑን ከመግለጻቸው በላይ አቃቤ ሕጉ ለክስ ያቀረበው ሰነድ ላይ በኃይል አስገድደው እንዳስፈረሟቸውም ገልጸዋል። 5 የመከላከያ ምስክሮች ቀርበው የ3ቱ የተሰማ ሲሆን የ4ኛውን ምስክርነት ለመስማት ቀጠሮ ለሰኔ 5 ቀን ተቀጥሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 14
አጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክ ባይ የምሸሽ
ምዕራፍ 24 ሁለት መንገደኞች። ጊዜው ገና ጠዋት ነበር። የፀሐይ ጮራ አርፎ የሚታየው በማዶና በማዶ ባሉት ተራሮች አናቶች ላይ እንጂ በመካከል ባለው ጎድጓዳ ቦታ ላይ ገና አልደረሰም። ቦታው ቆላ ስለሆነ ብርዱ ብዙ ባይሰማም በጎድጓዳው ውስጥ የሚሄደው መንገደኛ እግር ቆርጠም ቆርጠም ያደርግ ነበር። በዚያ ድንጋያማ አቀበትና ቁልቁለት መንገድ ሲሄዱ እንቅፋቱ አልፎ አልፎ የእግር ጣቶችን ጫፎች ገጭ ገጭ ስለሚያደርግ ከውርጩ ጋር መጠነኛ ድንዛዜ ያለበት ስቃይ ያስከትላል። ይህ ሁሉ ሆኖ በዚያ መንገድ ፀሐይ ከጋለች በኋላ በላብ እንደ ቅቤ እየቀለጡ ማለፉን በመፍራት ብዙ መንገደኞች ይህን አስቸጋሪ መንገድ በጠዋትና በመሽት ለማለፍ ይሞክራሉ። ሆኖም በዚያ መንገድ የፀሐይን ነበልባል ሳይቀምሱ ማለፍ አይቻልም። ነገር ግን ከሙቀቱ ጊዜ በመጠኑም ቢሆን ለማምለጥ ሲሉ ብዙ ሰዎች ይህን መንገድ በቀዝቃዛ ጊዜ ማለት በመሽት ወይም በማታ መግፋትን ልማድ አድርገው ይጠቀሙበታል። በዚህ ቀን ጠዋት ይህን የቆላ መንገድ ከተያዙት ሰዎች መካከል ሁለት መንገደኞች ከሁሉም ቀድመው ተነስተው ኑሮ ከደጋው አፋፍ ርቀው ከያቋራጩ መንገድ ወደ ቋራ ከሚወስደው ቦኬ መንገድ ላይ ድንገት ተገናኙ። ከሁለቱ መንገደኞች አንደኛው ከጭልጋ አቅጣጫ ሲመጣ ሁለተኛው ከጣቁሳ አቅጣጫ የመጣ ነበር። ከጣቁሳ አቅጣጫ የመጣው ሰውዬ ቁመቱ ምሰሶ፣ የተከሻው ስፋት በር የማያስገባው የሚመስል፣ ሁለት እግሮቹ ሲታዩ በትክክል የቆሙ ወጋግራዎች የመሰሉ፣ ፊቱ አጠር ብሎ አፍንጫው ቀና፣ አይኖቹ ላም ላም ያሉ፣ ከንፈረስስ ወተት የመሰለ ጥርሱ ጉራማይሌ ጥቁራት ያለበት ሲሆን ከርደድ ብሎ ሙሉ የሆነ ጎፈሬው በማደጉና በተጫነው ቅባት ምክንያት ጠበብ ባለው ግንባሩ ላይ ከንበል ያለ ነበር። ከሰውነቱ ጠብደልነት ጋር እንዲስማሙ ሆነው የተሰሩ የሚመስሉ ጋሻና ጦር ይዟል። ከጭልጋ አቅጣጫ የመጣው ደግሞ የሰውነቱ መጠን በትንሽነትም ይሁን በትልቅነት ከማንኛውም ሰው ተለይቶ የሚታይበት ምንም ነገር የሌለው ሲሆን ከፊተ ገጡ ላይ አስፈሪነትና ተወዳጅነት የሚታይበት አንዳች ነገር ነበረበት። እሱም ከመጠነኛ ሰውነቱ ጋር ተስማሚ እንዲሆኑ የተሰሩ የሚመስሉ ጋሻና ጦር ይዞ ነበር። ሁለቱ ሰዎች ከየመንገዶቻቸው መጥተው ልክ ወደ ዋናው መንገድ ሊገቡ ሲሉ ስለተገናኙ ሁለቱም ቀድሞ ለመግባት ተፋፍረው በያሉበት ገጭ ብለው አይን ላይን ግጥም ሲሉ እንደምን አደርክ ወንድም አለ ጠውሌው ሰውዬ እየተጀነነ። እግዚአብሔር ይመስገን አንተስ እንደምን አድራሃል አለ ከጭልጋ በኩል የመጣው ሰውዬ። ይመስገነው አለ ወደሉ ሰውዬ አንቱ ባለመባሉ ቅርታ እየተሰማው። ጥቂት ዝም ብሎ ከቆየ በኋላም ወዴት ትሄዳለህ ወንድሜ አለ። ወደ ቋራ አለ ከጭልጋ በኩል የመጣው። መንገዳችን አንድ ነዋ፣ ዛዲያ ቀደመኝ ወይ ልቅደምሃ አለ ግድንግዱ ሰውዬ መጠነኛውን ሰውዬ ንቀት ያለበት በሚመስል አቋሁን አጋድሞ እያየ። እሺ ቅደም አለ መጠነኛው ሰውዬ። ወርመኑ ሰውዬ ቀድሞ እየመራ መጠነኛው ሰውዬ እየተከተለ ያን ወጣ ገባ መንገድ በጠዋቱ ተያያዙት። ዛዲያስ ወንድም ቋራ ለምን ጉዳይ ትሄዳለህ አለ ወደሉ ሰውዬ በዚያ ረጅምና ወፍራም ቅልጥሙ ቃዳ ቃዳውን እየተራመደ። አገሬ ተዚያው ነው አለ መጠነኛው ሰውዬ። የዚያን ያህል ለመራመድ ቢያቅተውም መንገዱን በጣም ስለሚያውቀው በፈጣን እርምጃ ከግርግሩ እየተከተለ። ስም ማን ይሰኛል? ታግሎ። ያንተስ? እኔማ እንዳሻው እባላለሁ። ዘመዶችስ እነማን ይባላሉ? አይ ይህን ያህል የሚታወቁ አይደሉም። ተመንደራቸው ወጥተው ስለማያውቁ መንደራቸውን የማያውቅ ሰው አያውቃቸውም። እሺ ይሁን፣ እነሱንስ ተዋቸው። አንተ የት ቆይተህ ነው? ጭልጋ። ለምን ጉዳይ? በሬ ልገዛ ነበር። ዛዲያ በሬ ቤት አለ? ወደ አፋፍ ተጠግቼ አድራለሁ ብዬ ማምሻዬን ስመጣ ሽፍቶች ደርሰው ቀሙኝ። አይ አንተስ ያላግመ ብቻህን ለምን ትመጣለህ? እኔ አሁን በዚህ መንገድ ብቻዬን ስንትና ስንት ነገር እያያዝሁ መላለሳለሁ። ወፍ እንኳን ትውር ብላብኝ አታውቅም። ለምን? ጀግና ባይን ይታወቃላ አለ እንደሻው። ጀግና ባይን ይታወቃል እንዴ አለ ታግሎ በመጠኑ ፈገግ ብሎ። እንዴታ አካሄዱን አይተው በትሩን ይቀሙታል ሲባል አልሰማህም እንዴ? በሬን ዝም ብለው ቀሙኝ እንጂ አረ እኔስ ቶሎ ቶሎ ነበር ስራመድ የነበረው። አይ ለተረቱ እንዲመች አረማመድ ተባለ እንጂ እሱማ ሰው የሚገመተው በብዙ ነገር ነው። በሰውነቱ መጠን፣ በንቃቱ፣ በምኑ ነው።
አታስዋሸኝ። አሁን አንተን ቅሚያ በመፈልግበት ጊዜ የምፈልገውን ይዘባገኝህ መቶ ጦርና ጋሻ እንኳን ይዘባይህ አልፈራህም። ቀርቤ ቀማሃለሁ። ለምን? የሚያስፈራ ነገር የለህም። እኔን ግን ልትቀማኝ ብትፈልግም ባዶ እጄን እንኳን ብሆን ልትፈራኝ ልትጠረጥረኝ ትችላለህ። ለምን? ሰውነቴስ? ግርማዬስ? በአገራችን ደግሞ ሰውነቱ ወደል መልኩ ጥሩ የሆነ ወንድ ሁሉ የፈሪና የደካማ መሳደቢያ ገጠም ሲገጠምበት ነው የሚውል። ምን እየተባለ ሲል ወደሉ እንደሻው ጠየቀ። ቡከን ዘረጥራጤ ሄደ ጫካ ወጣ፣ ማጀት ውስጥ ባይገኝ ዘጠኝ ቂጣ ሲያጣ። ቡከን ዘረጥራጤ ሰፊ ነው ደረቱ፣ አተላና ቂጣ የሚፈላበቱ ካለ በኋላ ታግሎ ግጥሙን ሊቀጥል ሲል እንደሻው በእፍረትና በንዴት አቋረጠውና ይህ አቅመቢስ ሲሆኑ ምይቶች የሚያወሩት ነው አለ። የለም የለም፣ ጀግንነታቸው የተመሰከረላቸው ብዙ ወንዶች የሚናገሩት ነው። አሁን አንተ ጥንካሬ አይጠቅምም ነው የምትለው? ጥንካሬ ተብልሃትና ከቅልጥፍና ጋር ይጠቅማል። ግን ደግሞ ወደሉ ሁሉ ጠንካራ፣ መጠነኛ ሰውነት ያለው ሁሉ ደካማ አይደለም። እንዴት አይደለም? አሁን ላንተ ደረቴን ገልብጬ በጦር እንድትወጋኝ ብሰጥህ እንኳ ባንተ ክንድ የተወረወረ ጦር በስቶት ሊገባ ይችላል። ጊዮርጊስ ምስክሬ ነው፣ ተፈንጥሮ ነው የሚወድቀው። እኔ ግን ተፈለኩ በባዶ እጄም ቢሆን አንቄ ልገልህ እችላለሁ አለ እንደሻው ከልቡ ሳይሆን በጉራ። አሁን የምንጋደልበት ምክንያት የለንም እንጂ ገዳዩን እንኳ አምላክ ብቻ ነበር የሚያውቀው አለ ታግሎ። ይሄን ደግሞ ምን አምላክ ብቻ ሰውም ያውቀዋል እንጂ። እሱን እንኳ አትበል። ገዳይነት በወደልነት ብቻ ተሆነ ዝሆንን ያህል አውሬ ሰው ለምን ይገለዋል? እሱማ እንስሳ ነው፣ ብልሃት የለውም። እኔስ የምልህን አይደል? ሰው በአካሉ ግዙፍነት ብቻ አቅም የሚኖረው መስሎ ተተሰማው ያው እንስሳ ነው ማለት ነው። ሰው በአካሉ ብቻ ሳይሆን ጠላቱን ለማጥቃት ሰው በሰራቸው ማጥቂያ መሳሪያዎች እንዴት መስራት እንደሚችል ታላወቀ ብልሃትና ልብም ተሌለው አንተ እንደምትለው የደለበ ሰውነቱ ብቻ የጀግንነት ሥራ ሊያሰራው አይችልም። በትልቅ ሰውነት ውስጥ ልብ የለም ያለው ማን ነው? ይህን ያለስ የለም። ወደ አድሎቹ ሰዎች በሰውነታችሁ ትልቅነት ስትመኩ የልባችሁን አስፈላጊነት ትረሱታላችሁ እንጂ። እነዚህ ሁለት መንገደኞች በንግግርም በአስተያየትም ሳይጣጣሙ እርስ በርሳቸው ልብ ለልብ እንደተናናቁ አንዱን ጎድጓዳ ቦታ አልፈው አንዱን ተራራ፣ አንዱን አቀበት ወጥተው አንዱን ቁልቁለት እየተያያዙ ሲጓዙ በንግግር ካለመጣጣማቸውም በላይ ፀሐይዋ እየገነጠረች ስለሄደችና በጎድጓዳው ቦታም ሆነ በተራራው በአቀበቱም ሆነ በቁልቁለቱ ላይ ራሳቸውን ስለመታቻቸው ጨዋታውን አቋርጠው ዝም ብለው ፊትና ኋላ በመሆን ዘው ዘው ማለት ጀመሩ። በዚህ ሁኔታ ሲጓዙ ውለው ቋራ ለመድረስ ስላልቻሉና ለማደሪያ የሚጠጉበት መንደር ከመሸባቸው ቦታ ጥግ ስላላገኙ መንገዱን ሰበር አድርገው ገብተው በአንድ ዛፍ ስር ለማደር ወሰኑ። ለማደሪያ ከመረጡት ዛፍ ጥቂት ራቅ ብሎ አንዲት ምንጭ በቀስተኛ ድምፅ እያሾከሾከች ትወርዳለች። ምንጯ በምትወርድበት ግራና ቀኝ ድንበሮች ለምለም ቄጠማ፣ ግጫና ሌሎች የሳርና የቅጠል አይነቶች አድገው ይገኛሉ። ወደ ምንጯ ቀረብ ሲሉ የሳሮችና የቅጠሎች እንዲሁም አልፎ አልፎ በውሃው ላይ የተዘረጋው አረንጓዴና የቦካው ጥቁር ጭቃ በአንድ ላይ የሚሰጡት ሽታ ተዋህዶ ወደ አፍንጫ ሲገባ በዚያ ነዳዳ ፀሐይ ሲጓዝ የዋለውንና ውሃ የጠማውን ሰው ቀርቶ ማንንም ውሃ ለመጠጣት ያስመኝ ነበር። ሁለቱ መንገደኞች በስሩ ለማደር የመረጡትን ዛፍ ወደ ጥጉ ሂደው ከተመለከቱ በኋላ ወደ ምንጩ ወረዱ። ሁለቱም እጆቻቸውን ታጥበው በእጃቸው እያፈሱ ውሃ ከጠጡ በኋላ ጦር ጦራቸውንና ጋሻ ጋሻቸውን እንደያዙ በምንጩ ዳር አረፍ አሉ። ከጭልጋ በኩል የመጣው ሰውዬ ሲናገርም ሲሄድም ሲቀመጥም ጠቅላላ ሁኔታው ሲታይ ብርቱ ሐሳብና ቅርታ በሆዱ ያለበት መሆኑ ይታወቅበት ነበር። በምንጯ ዳር ተቀምጠው አረፍ እንዳሉም በጦሩ ዛቢያ ጅንፎ መሬቱን እየቆረቆረ አንገቱን ወደ ታች ደፍቶ ይተክዝ ነበር። ወንድም ተጫዋት እንጂ በሬ እንደሆነ እስታሁን ታርዶ ተበልቷል፣ ለምን ትተክዛለህ? አለ እንደሻው። ምን ላርግ፣ استاون يفرعاتن براوت اتشي قد اتشي انتكن انكواس على السبت ودياو سيكموين على تاقلوك يسو النقر ارساو انجدي وهاي بلاو تشعونو يلكس يهونون النووي مچم قلت جيتاب عند لاي منو رايش لمنا انداتشن جيتا انداتشن لولي عميونم على ورمانو اندشاو تزيه سلاي جيتا وس بمن جيتا ليهون لولي وس بمن لولي ليهون على متنينيو سويه من يتفابله تمنقل لاي بنونم لوليو يجيتاو نقرات وو قتل قرطو كيتا ما نقلو غزغزو لياستنياو يشلال على ودلو سو لهنانوا مچم يهن مادرق يميشلو قلبتو تنكر يالو سلوهنه نقرون ما انت سلامتهاو أشكرنتو لانت سايس ما مايكرم على تاقلو بالاقي سونا انديوم ياشكر سمي اللي هانتنا تاقلو كو مالت ينتن سمنو على الدشو بقطة واندم عافين كو تطب بالتادرقوس على تاقلو لبو بالديت ياررة اندشو يغتمت تمتنستو تاقيت ألف بلو وده منشوة تتاقبتو طورون آس كمبتنا اقرون تاتبا تزياتنستو وده زافو سر هيدنا تطلون ايه قررطة مدلدل جمرة تاقلوم وده هالا قويتو اقرون كتاتبا بوالا وده زافو سر هيدنا طورنا قاششاون اندازة اجيق وطعاوت عقالو تيه زافو سروج باندو لاي كتش بلو يقزو قواد دنياو طورنا قاششاون آس كمتو منيتاون لما زقاجت دفاق اناسير يملكت جمر وندم منيتاان اتازقاج جمندي على اندشاو قطرون ايه دلد دلنا ايه اسماما لاندك انا دار مناس چنكاين على تاقلو انتشاون بنكت ايه تملكتا انت يوتا در النسو عيد الله وتا در لاندك انا دار الگاي سرالتي بالال سما بالاقر كوك دلشنو على اندشاو او انيا قبريوش قد دلشوشنن على تاقلو تنقر الاي استاون ستارسي قويهو تاراتان لتقطرهنو مالنو على ورمانو اندشاو او نبرا او نمتا سواراشنة توتعلو بيه عند بريب غزا عندك ان انكوا سالار سبت كموي من ام مايدر انكوان انت ما انم تاراتان دي ارسال لما اچون بيهون برتته مارسنو بچان دم مايخ تبي تنياسو تمسدالده لسو قطر قرطة لما انتفي متكوراسو انديت يسو قبريو نهنور اي انين قبرنا يكترين سو اندانتي اللال نبرم بتعام چواسونو اني من دنين من ام مايدر له بچا كم ببو عافنه لمهونو دفارنش تاو سويه واندمهونين وك بالاوكس بقد اصابوك هلو بلتو واندمي افن ياسونه اون دكمون يالتان يابت كلتين ماما انكالك كلا اندشاو قطرون دلد دلنا قادم مبلو تاكيت اندكو هي تاردو اندم من فراقات انساسا انكروفون ياقوارو جمال تاقلوغن يتورون زابيا يافتلتل انكالت سرق ليادر قوسي موكر تنستو وديان ناودي بمالت يتنافسه اندال فيلم يارجم لريت الفو قو قدو سماي وققالنا يا ياهود مسالة تاقلو تنيتو ودم ينكرافا ودندشاو تقالنا وندم وندم سماهوي على يالا اندشاو تقيت انكسكسالة تنس بتواتو النقواز نقتوال تنس على تاقلو كوينجين قالن على اندشاو ينكلفو سممن اندازو اقروتشون كتزرق قبت كوركم اياد الرقنا قابيون بقروت عطو اتشامدو ودوست ايسابه تنسان نيدنجي ليرف دبنقونو توني باكن كالفيا لشار سبت اي تنسان دون تنس على الزيات اتشي ميدينو ارى تشاكا بتشاين تلاهي لاريا تنسا اه من اين توسونو انكلف ما استنيا يال ودلو سويه بچنك تنسانا بطوات منقد جمرو اندتنانتو اندشاو فيت فيت متنينيو سو يهوالا والا هونو سيقوازو يمين نگا قرو تولو كتنانتو يباسا انجا قرانجا نبار بتل ايم بتبدلو سو يهافتساسب اندزيا بنقل فتوتو سياد يعني عال سيامنا جيكو يوالو سو يه منم سايد تناقوالو بما درونا تواتم كنقل فوكسكسو عبرن النير سلالو دنا سو نوبلو بمقمت فانتا فرينا دك كما بيهون نوبلو سلامنا ከትናንቱ ይበልጥ ደፍሮና ተዝናንቶ ይዛለፍ ነበር። ምዕራፍ 25 አገሬ ገና አውራዋን አገኘች። ሁለቱ መንገደኞች በዚህ ሁኔታ እየተነዛነዙ እስከ እኩለ ቀን ግድም እንደሄዱ መሃል ቋራ ገቡ። ከዚያም ካንድ ታላቅ መንደር ጥግ ደረሱ። መንደሩ እጅግ ሰፊ ከመሆኑ በላይ ቤቶቹ ክንፍ ለክንፍ ተገጣጥመው የተሰሩና የተጨፋፈቁ ነበሩ። ከሰፊው መንገድ ትንሽ ለየት ብሎ ሰፊ በሆነ የአጋም ሽምጥ ጥቅጥቅ ብለው የታጠሩ አንድ ታላቅ ቤተ ንጉሥ ቤት፣ አንድ ታላቅ ሰቀላና ሁለት ሶስት ትንሽ ቤቶች ነበሩ። በየቤቶቹ ቁንጮ ላይ ቤተ ሞገስ የሚባለው በልዩ ልዩ ቅርጽ የተሰራ ቀይ ሸክላ ተደፍቶ እውነትም ለቤቶቹ ልዩ ድምቀትና ሞገስ ሰጥቷቸው ይታይ ነበር። ሁለቱ መንገደኞች ወደ መንደሩ እንደተቃረቡ ኋላ ኋላ ይሄድ የነበረው ታግሎ ወንደም ከዚህ መንደር አክስት ስላለችኝና መንደሩንም ስለማቀው እስቲ አሁንስ እኔ እየመራሁን ንግባና እህሉን ንቅመስ አለ። እንደሻውም በመቀደሙ ቅር ያለው ምግብ ሊያገኝ በመሆኑ ተደስቶ እሺ ብሎ ወደ ኋላ ሆነ። ከመንደሩ ሊገቡ ገና ጥቂት እንደቀራቸው አንዲት ልጅ ግር ሴት ወደ መንገደኞቹ ለጥቂት ጊዜ ትክ ብላ ስታይ ቆየችና መንደሩን በበጠበጠው የሚያክላላ ድምጽ እልል እያለች ጌታው ጠፍቶበት ቆይቶ ከብዙ ጊዜ በኋላ እንደተመለሰለት ውሻ አንድ ጊዜ ወደ መንደሩ አንድ ጊዜ ወደ መንገደኞቹ አቅጣጫ እየሮጠች መንደሩን አሸበረችው። ወዲያው ከየቤቱ ከየታዛው ከየቁጥቋጦው ስር ያ ጎፈሪያማ ያ በለቁንዳላ ጀግና ሁሉ ግማሹ ጦር ጋሻውን ጎራዴውን ግማሹ ጠመንጃውን እየያዘ ይመዘዝ ጀመር። ሴቱ፣ ወንዱ፣ ሕፃናቱ፣ ባልቴቱ፣ ሽማግሌው ከያለበት ወጣ። ሴቶች እልልታውን ሲያደባልቁት፣ ባለጠመንጃዎች ተኩሱን ሲያቀልጡት መንደሩና አካባቢው ተነቃነቀ። ወደሉ ሰውዬ የሚያየው ነገር ሁሉ እንግዳ ሆነበትና ጠዋት ቀስቅሶ ተነስቶ መንገድ የጀመረው አብሮት ያለውን ሰውዬ እያንኳሰሰ ሲጓዝ የቆየውና አሁን የሚያየው ሁሉ ህልም መሰለው። ነገሩ ግራ ሲሆንበት ጊዜ እንዲያውም ይህ ሁሉ እልልታ ለኔ ነው ወይስ ለዚህ ሰው ብሎ እስከ ማሰብ ደረሰ። ነገር ግን ሐሳቡን ሳይጨርስ ያ ሁሉ ሰውዬ መጣ። አብሮ ያለውን ሰውዬ ግማሹ አንገቱን ግማሹ ጉንጩን ግማሹ ጉልበቱን ግማሹ ዝቅ እያለ ጫማውን ሲስም ሲያይ በገዛ እጁ ጠፍቻለሁ ብሎ አሰበ። እግዚአብሔር ይብሱን ተጨነቅ ሲለው ታግሎን ሰው ሁሉ ስሞ እንዳበቃ ሪዛቸው ስስና ቁመታቸው ደልደል ትከሻቸው ሰፋ ፊታቸው ሰፋ ብሎ ቁጥር መልካቸው ቀና ያለ በተከራለው የሰውነታቸው ከበድ ማለት ካላቸው ውፍረት በላይ ወፍራም አስመስሎ የሚያሳያቸው መኮንን ልጅ ካሳ ገና ገባ ተናማታ ትደርሳለህ ብለን ስንጠብቅ ቀርተህብን ስንጨነቅ እያሉ ከታላቅ ፈገግታ ጋር ወደ መንገደኞች ቀረብ ሲሉ ታግሎም እያያ ገብሩ አለና ቀረብ ብሎ በመጠኑ ዝቅ ሲል ደጃች ገብሩ አንገቱን አቀፍ አድርገው ቀና አደረጉና ሁለት ጉንጮቹን አገላብጠው ሳሟቸው። እንደሻውም ሳያስበው እንዲህ ያለ አቀባበል የተደረገለት ሰውዬ ስም ካሳ መባሉን ሲሰባ ላቡ በግንባሩና በሰውነቱ ላይ ይመነጭ ጀመር። ደግነቱ በፀሐይ ሲጓዝ ስለዋለ በፍርሃት መሆኑን ማንም አላወቀበትም። እሱ ግን ካሳ የሚባለውን ስም ሲሰማ አሁን ያለበት ቦታ ቋራና ዝነኛው የቋራ ሽፍታ ተፈርቶ የነቴጌ ልጅ ለመታረቂያ በሚስትነት የተሰጠችው ካዛ ትዛለው። መልኩን ሰረቅ አርጎ ሲያየው ያ በደንብ አጣርቶ እንኳ ሳያየው ሲያመናጭቀው የቆየ ሰው መሆኑ ቀርቶ ዘሎ ለመስበር የተከፈሰ አንበሳ መስሎ ታየው። እነ ገብርዬ፣ እነ እንግዳ፣ እነ ፈንቱ፣ እነገልሞ እየቀረቡ ልጅካሳን ካነጋገሩ በኋላ ሚቴስ ወዴት ቀሩ? አለ ገብርዬ። ጭልጋ ተግራዝማች ዋሴ ቤት ደብቂያታለሁ። አሁን በቅሎች አስጭንና ሰዎች በርከት አርገላክ አለ ልጅካሳ። ገብርዬ እጅ ነስቶ እንደመሮጥ ይያለ ሲሄድ ገብርዬ አለ ልጅካሳ። አቤት አለ ገብርዬ ተመልሶ ወደ ካሳ እየሮጠ። ያ የምናቀው አቋራጭና ሰዋራ መንገድ አለ አይደል? አዎ አለ። እሱን ተሚያቆት ሰዎች አንድ ሁለቱን ጨምረላክና በሱ በኩል ይዘዋት ይምጡ። እሺ። ገብርዬ እጅ ነስቶ ወይዘሮ ተዋበችን ከጭልጋ የሚያመጡ ሰዎችና ከብቶች ለመላክ እየሮጠ ሄደ። እያያ ገብሩ አለ ልጅካሳ ወደ አጎቱ ዙሮ። አቤት አሉ ደጃዝማች ገብሩ። ዝሆን የሚያክል የት ነው የምታገኝልኝ? ሰጠኝ ያለልህ አይደለም ግንድ የሚያህለው? እስቲ አስጠራልኝ። ሂድ አንተ ሰጠኝን ቶሎ ድረስ በለው አሉ ደጃች ገብሩ። በዚያ ከቆሙት ሰዎች ያንዱን ስም ጠርተው ሰውየው ሰጠኝን ለመጥራት ሲሄድ ደጃች ገብሩ ወደ መንደሩ ፊታቸውን መለሱና እንሂዳ እንግባ በሜዳ ላይ ፀሐይ አቃጠላችሁ እኮ አሉ። ቆይ ቆይ ትንሽ ቆየኛ አያያ ገብሩ አለ ልጅካሳ የሰጠኝን መምጫ በጉጉት እየተመለከተ። ወዲያው ሰጠኝ ቃዳ ቃዳውን እየነካው መልክተኛውን ሰውዬ ገና ተመንደር ሳይወጣ ጸሎት ደረሰ። የፈጣሪ ያለ የሰጠኙ ተፈጥሮ ደግሞ ሌላ ነበር። ቁመት ኢድሪስ ምንድነው? ትክሉ ያው እንደ ኢድሪስ ይሁን እንጂ ከዚያ ላይ ያጥንቱ ስፋት የፊቱ አስፈሪነት ሌላ ነገር ነው። ያ ወደል ሰውዬ እንኳን በፍራትና በድንጋጤ ጭምር ነው መሰል በሰጠኝ ፊት ሲታይ ላባውን የተነጨሽ ዶሮ መስሎ ቁጭ አለ። ሰጠኝ አለ ልጅካሳ። አቤት አለ ሰጠኝ። እንዴት ነው ዛሬ የምታሳየኝ? ምን ይህን ወደል ታንገቱ በላይ ያለ ሰውነቱና ልቡ እንዳይነካ አርገህ እንደ ስልች አልፋልኝ አለ ልጅካሳ አብሮት ወደ መጣው ሰውዬ እያመለከተ። የልጅካሳ ንግግር ሳበቃ ሰጠኝ የእንደሻውን ግራ ቀኝ ጉንጮች በዚያ እርፍ ባሻከረው ሞረድ እጁ ሲልፋቸው አመድ የተነፋበት ጉበት አስመሰላቸው። አረ አረ ምን ነው ይቅር በለው እንጂ አብራችሁ መጣችሁ አሉ ደጃች ገብሩ። ዝም በል አያያ ገብሩ፣ ባላየኸው ነገር አትፍረድብኝ አለ ልጅካሳ። እሱ ምንድነው ነገሩ? አረ የሰራኝን ስራ ብታይ፣ እኔ ደርሼ ሳልዘጋጅ ተመንገድ ይደርሱብኝ ይሆን ወይስ ሰዎቹን ተመንገድ ላይ ምን አጋጥሟቸው ይሆን እያልኩ ጨነቃለሁ። ለተገናኘን ጊዜ ጀምሮ አልኩህ በስድብ ልቤን እንዳቆሰለው መጣ። እያያ ልሙትል ብዙ ጊዜ በጦር ተመሬት ጋር ልሰፋው አስቤ ነበር፣ ግን ከብትነቱን ስላየሁ አውቄ ነው ለዚህ ቆጥቤ ያመጣሁት። ቢቸግረኝ ንቆ ቢተወኝ ብዬ የሰው ታራት አንድ ዳራሽ ነኝ አልሁት። አረቅ ሊተውልህ ነው ባሰበት። አንድ ጊዜማ እግሬን ተላጠፍከኝ ብሎ አኮረፈኝ ብሎ ልጅካሳ ሊቀጥል ሲል ኧረ እግሬን እጠበኝ፣ ይህስ እንኳን ዱላ ሞትም ይገባዋል አሉ ደጃዝማች ተናደው። በዚህ ጊዜ ሰጠኝ እንደሻውን ተመሬት ላይ ጥሎ በዚያ የልማም መጥረጊያ እግሩ ረግጦ በታላቅ የምሳና ዝንጥል ያለፋው ነበር። ልጅካሳና ደጃዝማች ቆመው እየተመለከቱ ሰውየው እስኪበቃው ተለፋ በኋላ ሰጠኝ እንግዲህ በቅቶታል፣ ሰው ጥራና አንስታችሁት አልጋ ላይ አስተኙት አለ ልጅካሳ። ሰጠኝ ሰዎች ጠርቶ ሲያመጣ ደጃዝማች ገብሩና ልጅካሳ ባጋም ሽምጥ ወደ ተከበበው የደጃች ግቢ ሄዱ። እልልታው ፉከራውና ጥይቱ እየተደባለቀ ወደ ግቢው ገብተው ጥቂት እንደቆዩ ተዘጋጅቶ ሲጠባበቅ የቆየው ድግስ ቀራረበና በዚያ ሰፊ ሰቀላ ግብሩ ተጀመረ። ደጃዝማች ገብሩና ልጅካሳ በሰደቃዎች ራስጌ ጎን ለጎን ተቀምጠው በተዝጎረጎረ ግምጃ የተሸፈነ መሶብ በፊታቸው ቀረበ። ወታደሩና ቤተዘመዱም እንደየማዕረጉ እየተኮለኮለ ገብቶ ሰደቃው እስከቻለ ግራና ቀኝ ተቀመጠ። ወጡ፣ ስጋው፣ ጠላው፣ ጠጁ ቀርቦ መብላት ሊጀመር ሲል ልጅካሳ ሰጠኝ እንዲጠራ አደረገ። ሰጠኝ መጥቶ በፊቱ እንደቆመ ሰጠኝ አለ ልጅካሳ። አቤት አለ ሰጠኝ።
አሁን ተሰው ጋር ሆነ ሂድና ያን ሰው ያምጣልኝ። የቱን? ያ ቀድም የደበደብከው። እሺ ሰጠኝ። እጅነስ ተወጣ። ለደጃች ገብሩና ለደጅ ካሳ የቀረበው መሶብ ተከፍቶ ወጡ በየአይነቱ እንደወጣ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ደጃዝማች እንጀራውን ቆረሱና ወረስ አደረጉ። ልጅ ካሳ ግን እጁን እንደሰበሰበ ዝም አለ። በል እንጂ አሉ ደጃዝማች ገብሩ። እሺ በላለሁ አለ ልጅ ካሳ። ዛዲያ በል ጉረስ እንጂ። እሺ ሰውየው ይምጣ ብዬ ነው። እሱማ ይመጣል። መጥቶ ሲበላት አላየሁት እህሉ አይቀመሰኝም። አያንተ ነገር ተመቸው ቁጣ ጠፋና ሐዘን ጀመረ አሉ ደጃዝማች ፈገግ ብለው። ባለጌ ሰው እግዚአብሔር ይለትና ላደርግ የማልፈልገውን አስደረገኝ አለ ልጅ ካሳ። በዚህ ሁኔታ ሁለቱም ምግባቸውን አቋርጠው ጥቂት እንደቆዩ እንደሻውን ሰጠኝ ባንድ በኩል ሌላ ሰው ባንድ በኩል ደግፈው አመጡት። ተመሰሰው አስደግፋችሁ አቆሙት አለ ልጅ ካሳ። እንደሻው እንደገና ልደበደብ ወይም ልገደል ነው ብሎ በጭራሽ ተስፋ ቆርጦ ነበር። ልጅ ካሳ ግን ከርሱና ካጎቱ ፊት ከቀረቡ ምግብ በሱ ፊት ያለውን ሙጥጥ አርጓን ስቶ ቦስ ከምብያ ሞላና በጥግ የቆመውን አሳላፊ ጠርቶ እንካ ይህን ተምሰሰው ተደግፎ ለቆመ ሰው እየስጥ ብሎ ለእንደሻው ላከለት። እንደሻው እነሰጠኝ ተምሰሰው አስጠግተው እንደያዙት ምግቡ ሲሄድለት ትንሽ እንደማቅማማት አለ። ተቀበልና ብላ አለ ልጅ ካሳ ድምፁን ከፍ አርጎ። እንደሻው እየተቅለሰለሰ ካሳን ሰረቅ አርጎ ካየ በኋላ እጅ እንደ መንሳት አለና ወስከን ብያውን ተቀብሎ ምግቡን ጎረስ ጎረስ ማድረግ ሲጀምር ካሳ ለራሱ ወጥ እንዲወጣለት አስደረገና ካጎቱ ጋር መመገቡን ቀጠለ። ጠጁም ሲቀርብለት መጀመሪያ እንደሻው ሁለቱን ዋንጫ እንዲጠጣ ካስደረገ በኋላ ራሱ መጠጣት ጀመረ። ልጅ ካሳ በተፈጥሮው እጅግ ቁጡ፣ ከዚያ በላይ ደግሞ ሩሩ በመሆኑ በመቆጣቱ እንደሻውን በዱላ እንዲደበደብ ካደረገ በኋላ ወዲያው ርህራሄና ጸጸት ልቡን ያሰቃየው ጀመር። ስለዚህ ምግቡንም መጠጡንም እሱ ሳይቀምስ አልቀምስም ብሎ ቁጭ አለ። እንደሻው እስከሚበቃው የተመታውን ያህል እስከሚበቃው እንደበላና እንደጠጣ ካየ በኋላ ሰጠኝ አለ ልጅ ካሳ። አቤት። ወስዳችሁ አስተኙት አለ ልጅ ካሳ። እነሰጠኝ እንደሻውን ወደ ነበረበት መልሰው አስተኙት። ግብሩ እንዳለቀ ልጅ ካሳ ካጎቱ ጋር ወጣና ለመታረድ ከቀረቡት ፍሪዳዎች መካከል በተለይ ለእርሱ ተብላ ተመርጣ የቀረበችውን ሽህር መርጦ እያያ ገብሩ ያወደል ይችን ሽህር አሳረደ ብቻውን ተቀልቦ እንዲድን አርግልኝ አለ። አያንተ ጉድ አሉ ደጃዝማች ፈገግ ብለው። ምን አርግ ትለኛለ? ስለ ስድነቱ ተቀጣ። በሰጠኝ እጅ አስቀጣሁትም ጓደኛው ማን መሆኑን እንዲያውቅ ብዬ ነው። ተራሴ ሰዎች ማሉኝ ብቻውን ስለቀጣሁት ደግሞ አሳዘነኝ አለ ልጅ ካሳ። መልካም አረክ ልጄ፣ የሚገባው ነው። በቤታችን እልክ እንጂ ጭካኔ የለም። የሚገባህን ነው የሰራኸው አሉ ደጃዝማች።
ከዚያም ልጅ ካሳ ወደ አዳራሽ ተመለሰና ካጎቱ ከነ እንግዳ ከነ ገብርዬ ከነ ፈንቱና ከነ ገልሞ ከቀሩትም ታማኝ አሽከሮቹ ጋር ሆኖ ስለ ወደፊቱ ጦርነት ምክክር ጀመረ። ወታደሮቼ በሙሉ ደርሰዋል አይደል አለ ልጅ ካሳ። አዎ ደርሰዋል። እንዲያውም ተደምቢያ ሰው ጨምረው ሳይመጡ አልቀሩም አለ ገብርዬ። ባንድ ላይ ነው እንዴ የመጡት አለ ካሳ። ተዚህ የደረሱት ባንድ ላይ ነው አለ ገብርዬ። አይ እኔ የማይረቡ እኔ እኮ እንዳትታወቁ ተከፋፍላችሁ ሂዱ ብዬ ነበር የሸኘኋቸው አለ ልጅ ካሳ። ደምቢያን እስኪያልፉ ተበታትነው እንዲጓዙ ወደ ቆላው ሲደርሱ እንዲገናኙ ተቃጥረው በቀጠሯቸው በመገናኘት ይመስለኛል አለ ገልሞ። እሱስ ይሁን አለ ካሳ። ልጅ ካሳ ከቴጌ መነንም ከራስ አሊም ሳይጣላ ለመለያየት ሞክሮ ለሁለቱ የበላዮቹና ለብዙዎች መኮንኖቻቸው ብዙ ቀጸ በረከትና ስጦታ
سيسات نرو بنتيجينا بنراس أليزان كمفرات كمتلاتنا كمتشاقون بكر منم سلالة الرفة بزيهوني تا بمكامتم لو دفيت عالمو منم دقاف كالم أغنياتم بلاي يزيوننا إثراويتون بزات ما باكن هون وصل أغنيو قندر كالسوغار يكو يوتدرو تشون إياشو لك هيدو قواران دي تبقوت كالسنة بتبوالا راسو بتشاون ويزارو توابت جنيزو ودچلغا هيدا درو كدبر تابور خالم كقندر كتما وطا ماتا قون وطات ويزارو توابت جن وندن قواب ميچنك بتي قوارا قدانا بچك كولايزو مالف اجيك أسچكاري سلوهن بد سوان كان دوداج بيه دبقو وده قوارا بچاون ورادا اندشاو بمنغل لأ اغنيتو لبون سياق اصلو يكو يوم عشكارو چه دهنا درسو يهون توابه چه دهنا تقو يلين يهون انگدي تن راس عاليگار بمنوني تانو مبواغات يالبين قولا ورجي اندگنا قواران لاس دبدب ويسم بيه قفاني ايامتاو بمبواغات قرطو يلي يلين ياله كهلين اوغار بمموغات بد جزي نبر አሁን ግን ለተዋበችም ሰው ተልቋል አሽከሮቹም በምንም ሁኔታ ይምጡ ከሚፈልገው ደርሰዋል የቀረውና ሐሳብ የማይቀረውን ጦርነት በምን ሁኔታ መቀጠል እንዳለበት ተመወሰኑ ላይ ነበር ይሁን እንኳን ደህና ደረሱ ብቻ ዛዲ አሁን በምን ሁኔታ እንዋጋትላላችሁ መቼም መስታውን ጦር ተጨኖብናል አለ ልጅካሳ ترتر يلبتم على قبريه يچانوا استميتشال تزيونن نواغالدن بياقتن ود قلا يافقفقن نواغالدن قالو دجاج قبرو يايا قبرو ان كانغدي وديا بني مكنيات قوارا دي وررال ادرغم انكون يليلوچ يانت اداي ادا طفاتي طفاتك يهونو اباتي بيت انكو بني مكنيات دي نكال فلغم موتا بيلو ሬሳይን ፈልገ ቀባር እንጂ የኔ ህይወት ቁማያለች የናሊ ወታደሮች የቋራን ድንበር አይረጣጥም ወራሪዎች እነሱ ብቻ መሆን የለባቸው እኛም ወደ እነሱ ግዛት ገብተን እንወራለን አለ ልጅካሳ አይ በብዛት ይበልጣሉ በየኗ አሉ ደጃዝማች አረታ አባቱ ከልባ ቢንጫጫ ባንድ ሙቀጫ ነው አውቃቸዋለሁ ደሞ ለዚህን ክሮ ሁሉ በቃ እኛው ቀድመን ወደ እነሱ መክፋት ነው ያለብን አለ ካሳ ተዚህ የሚሻለን የለም አለ ገብርዬ እስተምቼ ነው ያሌባ ሽፍታ እየተባልኩ የምኖረው ተዚህ የተሻልኩ ሰው መሆኔን ማሳየት አለብኝ አለ ካሳ ተዚህ ላይ ገብርዬ ከተቀመጠበት ብድግ አለና የታደጃዝማች በዚህ ያላችሁ አባቶችና ጓደኞቼ ሁሉ የታችን ልጅ ካሳ የራስህንም የኛንም ስም ተጠብቀልን ደጃዝማች እያል እንድንጠራ ፍቀድልን ካሳ ቋረኛ ሽፍታው ካሳ እየተባልክ የነዚያ ጅሎች ማፈጃ አትሁን በነራስ አሊ ተመሽም በራስህና በእኛ ባሽከሮች ብትሾም ይበልጥ ያቆራናል አንተ የማንም ሎሌ አይደለህ በማንም አትሾም ሹአሚህም ሻሪህም እግዚአብሔር ነው እያል በለምን እንብሲ ለኖራል አሁንም በዚህ ስም እንድትጠራልን አማልዱን አለ ልጅካሳ ገብርዬን ቀና ብሎ እየተመለከተ እንደ መሳቅ ይሞክር ነበር ልጅዝማች ገብሩን ተነሱና እኔ ተዛሬ ጀምሮ ቢጣላ ይጥላኝ እንጂ ልጅ ገብርዬ እንዳልከው ደጃዝማች ካሳ ይያልኩ ነው መጣራው ሲሉ በአዳራሹ የተጠራቀመው በተዘመድና ወታደር ሁሉ ከተቀመጠበት ተነስተው ይገባዋል ይገባዋል ደጃዝማች ካሳ ኃይሉ የቋራው መስፈን ብለናል አለ ፖካታና በጭብጨባ ደጃዝማች ካሳም ተነስተው በዘመዶቻቸውና በወታደሮቻቸው መካከል ቆሙና መቼም እስተዛሬ ይህን ስም ሳልጠራበት መቆየቴ ተማንም ለመሾም ብዬ ሳይሆን ምን አስቸኮለኝ ብዬ ነው ወንድሜ ልጅ ገብርዬ እንዳለው ሁሉ ትህትና መሰደቢያችን ሆኗል አሁን አንዲት ደንደሳም ባልቴት የነፈገችኝን ስም እግዚአብሔርና ወንድሞቼ ሰሰጡኝ የማልቀበልበት ምክንያት የለም። ስለዚህ እንዳላችሁኝ ለጀዝማች ካሳ እየተባልኩ እጠራለሁ። ሁላችሁንም እግዚአብሔር ያክብርልኝ ሲሉ በዚያ የተሰበሰበው ሁሉ ይገባሃል ይገባሃል እያሉ አወቁ። ከሶስት አራት ቀን በኋላ እንደገና ድግሱ በሚገባ ተዘጋጅቶ ለጎደለው ሙያም በየመንደሩ የጠጅ የጠላ የእንጀራ መጥን ወጥቶ ታላቅ ግብር ገባ። ደጃዝማች ካሳ በዚህ ቀን ሙሉ የደጃዝማችነት ማዕረግ ልብስ ለብሰው ከአጎታቸው ጋር ጎን ለጎን ተቀምጠው ግብር ሲያበሉ ነጋሪቱ ገብር ገብር እያለ መለከቱ እየተነፋ አዋጅ ነጋሪው ለደጃች ካሳ ያልተገዛ ከፍ ብሎ አንገቱን ዝቅ ብሎ ባቱን ይቆረጣል እያለ ይለፍፍ ነበር። ወይዘሮ ተዋበች በዚህ ጊዜ ቋራ ቢደርሱም መንገዱ በተለይም በዚያ ወጣ ገባ መንገድ በበቅሎ የተንጎጫጎጨበት በጣም አድክሟቸው ስለነበር በድንኳን ውስጥ ጋደም ብለው ሰረቅ ከሚያደርጋቸው የድካም እንቅልፍ አልፎ አልፎ ብድን ሲሉ ገብር ገብር የሚለውን የነጋሪት ድምፅና የመለከቱን ጩኸት በእንቅልፍ ልብ ሁኔታ ይሰሙ ነበር። ቀኑን ሙሉ በዚህ ሁኔታ ግብር ሲበላ አዝማሪዎች ሲጫወቱ ቀረርቶና ፉከራው ሲደባለቅ ዋለ። ግብሩ ከማብቃቱ በፊት ውካታው ጸጥ እንዲል ተደረገና ደጃዝማች ካሳ በዚያ ለተሰበሰበው ሁሉ የሚከተለውን ተናገሩ። እንግዲህ አንድ ደጃዝማች በውስጡ ሌላ ሹማምንት ሳይኖሩት ደጃዝማች ሊሆን ስለማይችል እኔን እንደሾማችሁኝ እኔም ሹሞቼን መርጫለሁ። ባሻንግዳን ቀኛዝማች እንግዳ ብዬ ሹሜዋለሁ። ልጅ ገብርዬን ቀኛዝማች ብዬዋለሁ። አቶ ገልሞን ባሻ ብዬዋለሁ። አቶ ፈንቱን ባሻ ፈንቱ ብዬዋለሁ ካሉ በኋላ ኢድሪስም የካሳን ወደ ቋራ መምጣት ሰምቶ መጥቶ ስለነበር የቆላ ቋራ ባላምባራስ ብለው ሾሙት። ካሽከሮቻቸው ብዙዎቹን እንደየሁኔታቸው ባሻ ያሉትን ባሻ ባላምባራስ ያሉትን ባላምባራስ ብለው እንዳበቁ ተሿሚዎቹ ተነስተው የደጃዝማች ካሳን ጫማ በመሳብ ሹመቱን ሲቀበሉ በዚያ ያለው ሁሉ ይገባቸዋል ይገባቸዋል እያለ አወካ። ተሿሚዎችም ወደ ቃቤት ሄደው የየማዕረጋቸው መለያ የሆነ ክብር ልብሳቸውን እየለበሱ ወደ አዳራሹ ተመለሱ። ከዚያም ግብሩ እንደገና ቀጥሎ ሲፎከር ሲቅራራ ሲዘፈን አመሸ። ደጃዝማች ካሳ በሕይወታቸው ዘመን ውስጥ ደስ ብሏቸውና አርፈው የዋሉባቸው ቀኖች ቢኖሩ አንዱ ይህ ቀን ነበር። በበነጋው ጉረኛው አቶ እንደሻው ያችን የቀለጠች መኪና ብቻውን ሲቀለብ ሰንብቶ የሰጠኝ ዝንጥል ካደረሰበት ጉዳት በጭራሽ ድኖ ስለነበር ወደ ደጃዝማች ካሳ ቀርቦ እጅ እንዲነሳ ለመነና ቀርቦ እጅ ነሳ። እንዴት ሰነበትህ? አሉ ደጃዝማች ካሳ። እግዚአብሔር ይመስገን በጣም ደህና ነኝ፣ አለ እንደሻው እጅ እየነሳ። አሁን ሰውነትህ በጣም ደህና ሆነ አይደለም? ይብሱን ደንድኗል። እድሜ ለጌታዬ። አበሳጭተህ ነውና ይህን የሠራሁብህ። ስለ በደልሁህ ይቅር በለኝ። ኧረ ጌታዬ እኔን ይቅር ይበሉኝ። ለወደፊቱ ኑሬ የታረምሁ ጨዋ እንድሆን ሰውን ሳላውቅ እንዳልደፍር አስተማሩኝ እንጂ ምን በደሉኝ? ካሳ ይሙት አገሬ ገና ዛሬ ነው ጌታዋን ያገኘች፣ አለ እንደሻው ጎንበስ ብሎ። እሺ መልካም ነው፣ እንግዲህ ወደ ፈለግከው መሄድ ትችላለህ። ወደ ቃቤት ሂድና ያዘዝኩልህ ገንዘብ ስላለ ተቀበል፣ አሉ ደጃዝማች ካሳ። ጌታዬ እኔ ልለዮት አልፈልግም፣ ተሶ ጋር ሆኜ በዋሉበት ውላለሁ፣ አለ እንደሻው። ግድ የለም ለሱ በምፈልግህ ጊዜ ትመጣለህ፣ አሁን ለመድረስ ወደ አሰብከው ሂድ፣ አሉ ደጃዝማች ካሳ። እንደሻውም ቅር እያለው እጅ ነስቶ ወጥቶ የታዘዘለትን የገንዘብ ዳረጎት ተቀብሎ መንገዱን ቀጠለ። ድል አድራጊው
ካሳ ጊዜው ደረቅ ረፋድ ነበር። ጥሩምባ መለከትና እምቢልታ ይነፋል። ነጋሪት ይተማል። ባጋሰስ ባህያ በፈረስ ልዩ ልዩ ዕቃ እንዲሁም ምግብና መጠጥ ይጫናል። ጠመንጃ ጠመንጃ የያዙ መጠነኛ ቁጥር ያላቸው ወታደሮችና ጦርና ጋሻ የያዙ ብዙ ወታደሮች ከደማቁ መንደር ፊት ለፊት ካለው ገላጣ ሜዳ ላይ በተተከለው ታላቅ ሰቀላ ድንኳን ዙሪያ ቆመዋል። በዚህ ጊዜ ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን ተቀምጠው ይወያዩ ነበር። ተይ ተዚሁ ቆይ፣ ድካሙ ገና አልለቀቀሽም። ሁለተኛም ድሉ የማን እንደሚሆን ስለማይታወቅ በዚያ አስቸጋሪ መንገድ ልትንገላች አይገባሽም አሉ ደጃዝማች ካሳ። አይ እኔ ድካሙም ለቆኛል። ተዚህ በቀር እኔ አብሬ ይሆን ከሆነ ሆናለሁ እንጂ ተዚህ ተቀምጬ ለምን ሰውነት ያልቃል አሉ ወይዘሮ ተዋበች። ምን አለ ተዚህ ብትቆይ፣ እኔ ይህን አልቃጣውም። እንግዲህ እኔ በምዘምተው ሁሉ ተንገላተሽ ልትዘልቂው ነው። ምን አለበት እኔስ አንተ ስትዋጋ ምግቡና መጠጡ እንዲዘጋጅ ሳደርግ ለመቆየት ነው። እማማ ራሳቸው ጦራቸውን እያዘመቱ አይደለም የሚዋጉት? እኔ ግን ተዚሁ ብትቆይ ፈቃዴ ነበር አሉ ደጃዝማች ካሳ። ልጅ ካሳና ወይዘሮ ተዋበች ውይይታቸውን ሳይጨርሱ ቀኛዝማች ገብርዬ ወደ ድንኳኑ በችኮላ ገባ። ምንድነው ገብርዬ? አሉ ደጃች ካሳ ወደ ቀኛዝማች ገብርዬ ቀና ብለው እያዩ። ተደምቢያ ተኛ ሰዎች ነው። ተፈንጃ አንድ ሰው ወሬ ይዞልን በፈረስ ስለደረሰ ቀርቦ እንዲያነጋግሮት ብዬ ነው አለ ቀኛዝማች ገብርዬ። አስገባ ዛዲያ አንድ ወታደር አትልክብኝም ነበር አሉ ደጃዝማች ካሳ ገብርዬን እንዳሽከር ሳይሆን እንደወንድምም እንደጓደኛም ያዩት ስለነበር። እኔ ብገባ ይሻላል ብዬ ነው አለ ገብርዬ። በልሽ አሉ ደጃች ካሳ። ቀኛዝማች ገብርዬ ወጥቶ ደምቢያውን ሰውዬ ወደ ድንኳኑ አስገባውና ሰውየው ቁታውን እንዳደገደገ ለጥ ብሎ እጅ ነሳ። ጣሹ እንደምን ነህ አሉ ደጃዝማች ካሳ። እግዚአብሔር ይመስገን አለ ጣሹ እጅ እየነሳ። ጣሹ የደጃች ክንፉ የልፍኝ አሽከር የነበረና በልጅነታቸው ወራት ከልጅ ካሳ ጋር አብሮ ያደገ ሰው ነው። በዚህ ጊዜ በፈንጃ ከተማ አንገቱን ደፍቶ ሲኖር ተስፋው ሁሉ ያረፈው በልጅ ካሳ ላይ ነበር። የልጅ ካሳን ከጎንደር ሸፍቶ መውጣት ወደ ቋራ ሲሄዱ በዚያ ደርሰው ካለፉት የልጅ ካሳ አሽከሮች ከሰማ ጀምሮ ማንም ለይቶ የማያውቀው ሰው በመሆኑ እስከ ጎንደር እየሄደ ስለ ካሳ የሚወራውን ሁሉ ያዳምጥ ነበር። በመጨረሻው እነቴጌ ስብሰባ አድርገው ስለ ካሳ ሲወያዩ ደጃች ወንዲራድ በተለመደው ተዛላፊነቱ ያን የኮሶ ሻጭ ልጅ ከነ ህይወቱ ይዤ ባላቀርብሎ ከባለሟልነት መዝገቦ ይፋቁኝ ብሎ በመፎከሩ ለደጃዝማች ወንዲራድ የሚያስፈልገው ጦር ተደራጅቶለት ካሳን ለመያዝ በመታጠቅ ላይ ያለ መሆኑን ሲሰማ ምንም ጊዜ ሳያጠፋ በፈረስ ወደ ቋራ ተጓዘ። ተዚያም ሲደርስ ነገሩን ለገብርዬ ነግሮ ወዲያው ገብቶ እጅ ሊነሳ ቻለ። ቀኛዝማች ገብርዬ ጣሹን ካስገባ በኋላ ሊወጣ ሲል ቆይ እንጂ ገብርዬ አሉ ደጃዝማች ካሳ። ገብርዬም መለስ ብሎ ቆመ። ና ወደዚህ ቁጭ በል አሉ ደጃዝማች ካሳ በጥጋቸው ወዳለው ቋንጣ ወንበር እያመለከቱ። ግድ የለም ቆሜ ቆያለሁ አለ ገብርዬ። ተቀመጥ እያልሁ አሉ ደጃዝማች። ቀኛዝማች ገብርዬ በወንበሩ ላይ ተቀመጠ። ዛዲ አስጣሹ ምን ወሬ ያመጣህልን አሉ ደጃዝማች ካሳ። ጌታዬ ሸፈቱ ከተባለበት ቀን ጀምሮ እስተ ጎንደር እየሄድኩ ወሬ ሰማ ነበር። በመጨረሻው ደጃች ወንዲራድ ያን የኮሶ ሻጭ ልጅ እጁን ለፊጥኝ አስሬ አምጥቼ እንዲገርፉት ባላደርግ ተሰው አይቁጠሩኝ ብለው በቴጌ ፊት ፎክረው የሚፈልጉትን ያህል ጦር ተሰጥቷቸው በመታጠቅ ላይ ናቸው ሲባል ስለሰማሁ ምንም ሳልዘገይ ወዲያው ተነስቼ ሌት ተቀን እየጋለብኩ ደረስኩ አለ ጣሹ። ሲደርስ ፈረሱ ደም ሸንቷል። እንዲያውም እንጃ ሳይሞት አይቀርም አለ ቀኛዝማች ገብርዬ። ተወው ይሙት፣ ጥሩ ፈረስ መርጠህ ስጠው
አሉና ወደ ጣሹ ቀና ብለው በል እግዚአብሔር ዋጋን ይክፈልህ አብሮ አደግ ማለት እንዴ ነው ቀኛዝማች የሚያስፈልገውን ሁሉ እዘዝለት ወታደሩንም አደራጅ አሁን ፀሐይ በረድ ስትል እንነሳለን አሉ ደጃዝማች ካሳ ቀኛዝማች ገብርዬ እሺ ብሎ ተነሳና አቶ ጣሹን አስከትሎ ወጣ ከዚያም ለጣሹ የሚያስፈልገው ሁሉ እንዲደረግ አዘዘና ጦሩና ጓዙ በቀኛዝማች እንግዳ ሐላፊነት ሲጓዝ እንዲቆይ አደረገ ደጃዝማች ካሳና ወይዘሮ ተዋበች በድንኳን ውስጥ ብቻቸውን እንደቀሩ ተዋበች አሉ ደጃች ካሳ አቤት አሉ ወይዘሮ ተዋበች እንግዲህ ዘማች ነኝ ብለሻል አይደል አሁን በይተነሽና ባጭር ታጠቂ እሺ አሁን ወደ ገምቦኞች ሄደሽ ኮሶ በፍጥነት አስፈጭና ባንድ የብትን ድቁስ ቀንድ የኮሶ ዱቄት አስሞልተሽ አስይዥልኝ ኮሶ ደሞ ለምን ነው አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ ዘወር ብለው እንዴ ተኛም ሆነ ተወታደር ድንገት በክፉ ቦታ ላይ ኮሶ ሊታየን ይችላል አሉ ደጃዝማች ፈገግ ብለው ዛሬ አይተስ ቢሆን እንቆቆ አምክን ወይም ሌላ የኮሶ መድኃኒት ተፋል እንዴ አሉ ወይዘሮ ተዋበች እንግዲህ ወታደር ተሆንሽ የሚያዝሽን መፈጸም እንጂ ሙግት የለም እነ ገብርዬን አላየሽም አንድ ጊዜ እንኳን ይሄ አይሆንም ሲሉ ሰምተሽ ታውቂያለሽ ወታደር ተሆንሽ እንደነሱ ነው አሉ ደጃዝማች ካሳ እንደ መሳቅ እያሉ እነሱንስ እናትህ ሳይደክሙ እግዚአብሔር የሰጠህ ወንድሞች ናቸው አሉ ወይዘሮ ተዋበች አንቺም እንዳያትሽና እንዳባትሽ ልዘዝህ ማለቱን ትተሽ ወታደር የተሆንሽ እንደነሱ ታዘዥኝ አሉ ደጃዝማች ካሳ በቀልድ እሺ አስፈጭቼ አስይዛለሁ አሉ ወይዘሮ ተዋበች እሳቸውም ፈገግ ብለው እንዳያትሽ ታላዘዝኩህ እያልሽ ታስቸገርሽኝ በአንቺ ላይም እሸፍታለሁ አሉ ደጃዝማች ካሳ እየሳቁ አረ እኔ ታዛዥ ወታደር ነኝ አሉ ወይዘሮ ተዋበች ከተቀመጡበት ተነስተው እየሳቁና መቀነታቸውን ጠበቅ አድርገው ቀሚሳቸውን ከፍ ከፍ እያደረጉ እነ ደጃዝማች ወንዲራድ ከጎንደር ከተማ ሳይወጡ የተለመደ ስድባቸውን ሲቀጥሉና ፈሪ ሉላው ብዙ ነው እንደሚባለው እንንቀዋለን ለሚሉት ተራ ሽፍታ ቀርቶ እንፈራዋለን ለሚሉት ታላቅ መስፍን እንኳ ሊያደርጉት ከሚገባው በላይ ሲጨነቁና ሲዘጋጁ ቆራጡ ደጃዝማች ካሳ ምንም ጊዜ ሳያጠፉ ያሏቸውን ታማኝ ጀግኖች ይዘው በጣቁሳ አቋርተው ወደ ደንብ ያገቡና የቴጌን መሃል ግዛት ዘረፉት። በየቦታው ያገኟቸውን የቴጌ አሽከሮችን መሳሪያቸውን ገፈፏቸው። በዚህ ሁኔታ እስከ ጎንደር ከተማ አካባቢ ድረስ ያለውን ቀበሌ ሁሉ ዘርፈው ከቋራ አፋፍ ወደሚዋሰነው ወደ ጣቁሳ ተመልሰው በዚያ ሰፍረው ተቀመጡ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክባይ የምሸሽ ነው መቅደላ አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ መዩ ቱርክ ባይ የምሸሽ ነው መቅደላ መቅደላ ጓንቺ ክፉ ጎራ።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
እኔ መዩ ቱርክ ባይ የምሸሽ ነው አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ ነው። Thank you.